the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራንና ክቡራት አድማጮች፣ እንደምን አምሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ሐሙስ ሚያዝያ 22 ቀን 2007 ዓ.ም ነው። ለዕለቱ የተሰናዱ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ ምለው አስተናጋጁ አዲሱ አበበ ነኝ። ጽዮን ግርማ የፕሮግራሙ መሪ ነች። አሁን በመጀመሪያ ዋና ዋና የዓለም ዜና።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በቡሩንዲ የወቅቱ ፕሬዚደንት ፒየር ኩሩንዚዛ ለሶስተኛ የሥራ ዘመን እንደገና እንዲወዳደሩ በእጩነት መቅረባቸው የፖለቲካ ተቃውሞ ባስነሳበት በአሁኑ ሰዓት መንግሥት ሳይጠበቅ ብሔራዊ ዩኒቨርሲቲውን ዘግቷል። ቡጁምቡራ ከተማ የሚገኘው ዩኒቨርሲቲ በሩን ለመዝጋት የወሰነውና አዳሪ ተማሪዎችን ያሰናበተው በዛሬው ዕለት ነው። የፕሬዚደንቱ በእጩነት መቅረብ ሕዝባዊ ቁጣ ከቀሰቀሰ ካለፈው ቅዳሜ ወዲህ ፖሊሶች በመቶዎች ከሚቆጠሩ ሰልፈኞች ጋር ተጋጭተው በትንሹ 5 ሰዎች መሞታቸውን ዘገባዎች ያስረዳሉ። የወቅቱ ፕሬዚደንት ለሶስተኛ ጊዜ እንዲወዳደሩ መፍቀድ ሕገ መንግሥታዊ አይደለም ሲሉ ነው ተቺዎች የሚናገሩት። ከትላንት በስቲያ ማክሰኞ በዚሁ ጉዳይ ላይ አስተያየት የሰጡት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ከፕሬዚደንቱ ከሌሎች የመንግሥቱ ከፍተኛ ባለሥልጣናትና ከፖለቲካ ፓርቲ መሪዎች ጋር እንዲነጋገሩ በታላቁ የሐይቆች አካባቢ ልዩ ልዑካቸውን ሳይድ ጂኒትን ወደ ቡሩንዲ እንደሚልኩ አስታውቀዋል። ኔፖልን በሰበቀው በቅዳሜው ኃይለኛ ርዕደ ምድር የሞቱት ሰዎች ቁጥር ወደ 5500 ከፍ ማለቱን ባለሥልጣናት ዛሬ ገልጸዋል። በሕይወት ለተረፉት እጅግ አስፈላጊ ቁሳቁሶችን ማድረስ ይቻል ዘንድ ደግሞ የእርዳታ ሠራተኞችና የረድኤት ቡድኖች ጥረታቸውን ቀጥለዋል። አሳሽ ጓዶች ዋና ከተማዋ ካትማንዱ ከወደቀ ሕንፃ ፍርስራሽ ስር ለአምስት ቀናት ቆይቶ በሕይወት የተረፈ አንድ ወጣት ዛሬ አግኝተው አውጥተዋል። ጓዶቹ ልጁን ካወጡ በኋላ ተሸክመው ወደ አምቡላንስ መኪና እየተጣደፉ ሲወስዱ የተመለከቱ በአካባቢው የነበሩ ሰዎች ደስታቸውን በሆታና በጭብጨባ ገልጸዋል። ይህ በእንዲህ እንዳለ የቪኦኤው ዘጋቢ ስቲቭ ሄርመን የማጅጋውን መንደር ጎብኝቶ ንብረታቸው የወደመባቸውን ነዋሪዎች አነጋግሯል። ፍርስራሹን እያጸዱ ሲሆን የውጭ በቂ እርዳታ እንዳላገኙም ነግረውኛል ይላል።
There has been scant and fleeting presence in this part of the country.
በዚህኛው የሀገሪቱ ክፍል እርዳታው በጣም አነስተኛና ብልጭ ድርግም የሚል አይነት ነው ይላሉ። ትላንት የሲንጋፖር የሕክምና እርዳታ ሰጭ ጓዶች ብቅ ብለው ነበርና ለሀያ ደቂቃ ብቻ ቆይተው እንደተመለሱ አውግተውኛል ሲልም ጋዜጠኛ ስቲፈርመን አስረድቷል። የረድኤት አቅርቦቱን ሁኔታ ለመገምገም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊዋ ቫለሪ አሞስ ኔፖልን ለሶስት ቀናት ለመጎብኘት ዛሬ ደርሳሉ ተብሎ ይጠበቃል። የዓለሙ ድርጅት በትላንትናው ዕለት ቤት ንብረታቸው ወድሞ ውጭ ገላጣ ሜዳ ላይ ሌሊቱን ለሚያሳልፉ ከ500,000 በላይ ሰዎች የ415 ሚሊዮን ዶላር አስቸኳይ እርዳታ ተማጽኗል። ምስራቃዊቷ የዩናይትድ ስቴትስ ከተማ ቦልቲሞር በፖሊስ ይዞታ ስር እያለ ሕይወቱ ባለፈው አፍሪካዊ አሜሪካዊ የተቆጡ ነዋሪዎቿ ለሁለት ቀናት ካካሄዱት ሁከት ቀስ በቀስ እየተላቀቀች ሲሆን ባለሥልጣናቱ የምርመራው ውጤት መቼ ለሕዝብ ይፋ ይደረጋል የሚለውን ጥያቄ እያለሳለሱ ነው። ህብለ ሰረሰሩ ላይ ከባድ ጉዳት ደርሶ ሕይወቱ ባለፈው የ25 ዓመት ዕድሜ በነበረው ፍሬዲ ግሬይ የተያዘው ምርመራ ውጤት ይፋ እንደሚሆን የሚጠበቀው በዛሬው ዕለት ነው። ውጤቱም ለሜሪላንድ ጠቅላይ አቃቢ ሕግ ቢሮ ይላክና ከወጣቱ ግድያ ጋር ግንኙነት አላቸው የተባሉት 6 ፖሊሶች ሊከሰሱ ወይም ላይከሰሱ እንደሚችሉ ይወስናል። የከተማዋ ከንቲባ ስቴፋኒ ሮሊንግስ ብሌክ እና ሌሎች ባለሥልጣናት ግን የምርመራው ውጤት ይደርሳል ወይም በፖሊሶቹ መከሰስ አለመከሰስ ጉዳይ ላይ በዛሬው ቀን ውሳኔ ይሰጣል ብለው አያምኑም። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ ም ከኖቤል የሰላም ተሸላሚዋ ሎሬት ከማላላ ዩሳፍዚ ግድያ ጋር በተያያዘ እጃቸው አለበት የተባሉ 10 ወንዶች ላይ እያንዳንዳቸው በ25 ዓመት ጽኑ እስራት እንዲቀጡ አንድ የፓኪስታን ፍርድ ቤት በዛሬው ዕለት ብይን ሰጥቷል። ዜናው አበቃ።
የምሽቱን ዋና ዋና ዜና አደመጥን። አሁን ወደ መጀመሪያው ቅንብር እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የኢትዮጵያ ጠቅላላ ምርጫ ከአንድ ወር ያነሰ ጊዜ በቀረው በዚህ ወቅት ከአውሮፓ ህብረት አምባሳደሮች ጋር ተወያዩ። የግንቦቱ ምርጫ ከውይይቱ ዋነኛ ርዕሶች አንዱ እንደነበር የኢትዮጵያ ባለስልጣናት ተናግረዋል። ባለፉት ምርጫዎች ግምገማ ላይ ከኢትዮጵያ መንግስት ጋር ያልተግባባው የአውሮፓ ህብረት የዚህ ዓመቱን ምርጫ አይታዘብም። እስክንድር ፍሬው ከአዲስ አበባ ተከታዩን ልኩ።
በጠቅላይ ሚኒስትር ጽህፈት ቤት የተካሄደው ውይይት ወቅታዊ ጉዳዮች የጎሉበት፣ ሌሎች ርዕሶችም የተዳሰሱበት እንደነበር ተገልጿል። በኢትዮጵያ የአውሮፓ ህብረት ልዑክ መሪ በሆኑት አምባሳደር ቻንታል ሄበርት የተመሩት ተቀማጭነታቸው በአዲስ አበባ የሆነ የአባል ሀገሮች አምባሳደሮች ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር እየተገናኙትም ምርጫው ከአንድ ወር ያነሰ ጊዜ ሲቀረው ነው። ያለፉትን ሁለት የኢትዮጵያ ምርጫዎች የታዘበው የአውሮፓ ህብረትና የኢትዮጵያ መንግስት ደግሞ በዚህ ርዕስ ላይ ተመሳሳይ ቋንቋ ሲናገሩ አልታየም። ይህም ሆኖ የምርጫው ጉዳይ በውይይቱ መነሳቱን በውጭ ጉዳይ ሚኒስቴር የአውሮፓ ጉዳዮች ዳይሬክተር ጀነራል ካሳ ገብረ ጊዮርጊስ ለኢትዮጵያ ቴሌቪዥን ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምርጫው በተሳካ ሁኔታ እንደሚጠናቀቅ ለልዑካኑ መግለጻቸውንም ነው ያብራሩት።
ምርጫው ዲሞክራሲያዊ፣ ነጻ እና ፍትሐዊ ስለመሆኑ እና መንግስት በዚህ ዙሪያ እና ደግሞ የምርጫ ቦርስ በማድረግ ላይ ስላሉት ዝግጅት አንዱ እና ትኩረት የተሰጠው ጉዳይ ነበር። ቀጣይ ትብብሩም ተጠናክሮ እንዲቀጥል የሚያስችል ውይይት ነበር የተካሄደው።
በኢትዮጵያ የአውሮፓ ህብረት ልዑክ ግን በውይይቱ ስለተነሱ ጉዳዮች ዝርዝር መረጃ ከመስጠት ተቆጥቧል። ቪኦኤ ያነጋገራቸው የህብረቱ ምንጮች ያንን ማድረግ እንደማይችሉ ነው የገለጹት። ውይይቱ በጠቅላይ ሚኒስትሩና በአምባሳደሮቹ መካከል የተካሄደ የግል ውይይት ነው ሲሉ ነው ምንጮቹ የጠቀሱት። የአውሮፓ ህብረት በኮተኑ ስምምነት አንቀጽ 8 መሰረት የተለያዩ ውይይቶችን እንደሚያደርግ ያስታወሱት ምንጮቹ በአመት አንድ ጊዜ ደግሞ እንደዚህ አይነት ውይይት ከጠቅላይ ሚኒስትሩ ጋር እንደሚያካሂድ አስረድተዋል። ያለፉትን ሁለት የኢትዮጵያ ምርጫዎች የታዘበው የአውሮፓ ህብረት የዘንድሮውን አይታዘብም። ህብረቱ ለዚህ የሰጠው ምክንያት ደግሞ የኢትዮጵያ መንግስት ያለፉትን ሁለት የምርጫ ትዝብት ሪፖርቶች አልተቀበለም የሚል ነው። ምርጫውን እንዲታዘብ ከኢትዮጵያ መንግስት ግብዣ እንዳልደረሰውም ህብረቱ የዛሬ ወር ባወጣውና በድረገጹ ባስነበበው መግለጫ ማመልከቱ ይታወሳል። የኢትዮጵያ መንግስት የህብረቱ በታዛቢነት አለመሳተፍ ምንም አይነት ተጽዕኖ እንደማያሳድር ይገልጻል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለጋዜጠኞች ሲናገሩ የአፍሪካ ህብረትና አገር በቀል ሲቪክ ማህበራት ምርጫውን ይታዘባሉ ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በመጪው ሳምንት ኬንያና ጅቡቲን ይጎበኛሉ። ጉብኝታቸው የሚያተኩረው በጸጥታ ጥበቃና በጸረ አሸባሪነት ጉዳይ ላይ ነው። አልሸባብ ኬንያ ውስጥ በገሪሳ ዩኒቨርሲቲ ኮሌጅ ላይ የፈጸመው ግድያን የመሳሰሉት ጥቃቶችን መሰረት በማድረግ ነው በሁለቱ ጉዳዮች ላይ የሚያተኩሩት። ሌላው አብይ የንግግር ነጥብ የኢኮኖሚ ትብብርና ለአሳሳቢ ጉዳዮች መፍትሄ ማግኘት ይሆናል። በውጭ ጉዳይ ሚኒስቴር የአፍሪካ ድምፅ ሬዲዮ ዘጋቢ ፓም ዶኪንስ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
ዩናይትድ ስቴትስ ሀገሮች አልሸባብን ከመሳሰሉት ጽንፈኛ ቡድኖች የሚደቀኑባቸው አደጋዎችን በመከላከል ረገድ እንደምትረዳቸው ስትገልጽላቸው ቆይታለች ሲሉ በውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ገልጸዋል። ኬሪ አፍሪቃን ሲጎበኙ አብረዋቸው የሚጓዙት ቶማስ ግሪንፊልድ የአፍሪቃ ህብረትና የአሜሪካ ኃይሎች አልሸባብን ከብዙ የሶማሊያ ክፍሎች ገፍተው በማስወጣት ረገድ ባገኙት ስኬት ምክንያት ጽንፈኛ ቡድን በአጥቂነት ሳይሆን በተከላካይነት ሁኔታ ላይ እንደሚገኝ አስገንዝበዋል።
ከሶማሊያ ውጪ በኬንያና በሌሎች ሀገሮች ላይ ማትኮር የያዙት በቀቢጸ ተስፋነት ምክንያት በቀላሉ ሊያጠቁ በሚችሏቸው ቦታዎች ላይ ስለሚያነጣጥሩ ነው።
ዩናይትድ ስቴትስ በአልሸባብ ላይ በድሮን ማለት በሰው አልባ ተዋጊ አይሮፕላን ድብደባ ስታካሄድ ቆይታለች። የአፍሪካ ህብረት ወታደሮችንም ትረዳለች። የጆን ኬሪ አፍሪካ ጉብኝት ፕሬዚደንት ባራክ ኦባማ በናይሮቢ ለሚያደርጉት ጉብኝትም ያመቻቻል። ፕሬዚደንት ኦባማ በመጪው ሐምሌ ወር ናይሮቢ በሚደረገው የንግድ ተቋማትን ከዓለም መንግስታትና ከዓለም አቀፍ ቡድኖች ጋር የሚያገናኘው መድረክ በሚያደርገው ዓለም አቀፍ የንግድ ተቋማት ጉባኤ ላይ ለመገኘት ናይሮቢ ይሄዳሉ። ኬንያ ውስጥ ለዩናይትድ ስቴትስ ኩባንያዎች የተሻለ እድል እንዳለ ቶማስ ግሪንፊልድ ጠቁመዋል።
Kenya's growth rate is extraordinarily high.
የኬንያ እድገት መጠን በጣም ከፍተኛ ነው። ዓለም አቀፍ የንግድ ጉባኤ በመጪው ሐምሌ ወር ኬንያ የሚካሄድ መሆኑ ራሱ ኬንያ በአህጉሪቱ በኢኮኖሚ ረገድ ለተጫወተችው ሚና እውቅና ይሰጣል።
ጅቡቲ የዩናይትድ ስቴትስ ወታደራዊ መናኸሪያ ከመሆኗን በላይ በየመን ካለው አስጊ ሁኔታ እየሸሹ በማቆያነት የሚገቡባት ሀገር ሆናለች። ጅቡቲ ዋና የመጓጓዣ መናኸሪያም እንደሆነች በአትላንቲክ ካውንስል የአፍሪካ ማዕከል ስራ አስኪያጅ ፒተር ፋም ገልጸዋል። ይሁንና ጅቡቲ ዲሞክራሲያዊ እንድትሆንና የተሻለ አስተዳደር እንዲኖራት በማድረግ ረገድ ከአሜሪካ ልትጠቀም እንደምትችል ጨምረው ተናግረዋል።
It is a stable country, but not necessarily one of the most democratic. And that lack of openness.
የተረጋጋች ናት፣ ሆኖም ዲሞክራሲያዊት ሀገር አይደለችም። ግልጽነት አለመኖሩ ራሱ የመረጋጋቱ ሁኔታ ምን ያህል ዘላቂ ሊሆን እንደሚችል ያጠራጥራል።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ምክትል ሚኒስትር ሆነው ያገለገሉት ጆኒ ካርሰን በአሁኑ ወቅት የሰላም ተቋም አንጋፋ አማካሪ ናቸው። የዩናይትድ ስቴትስ የፖለቲካ ጉዳይ ረዳት ሚኒስትር ዊንዲ ሸርማን ከሁለት ሳምንታት በፊት ገደማ አሜሪካ የኢትዮጵያ ምርጫ ነጻ፣ ግልጽ፣ ፍትሃዊና አካታች እንዲሆን ትጠብቃለች ብለዋል። ሀገሪቱ የተሻሉ ምርጫዎች አካሄዳለች፣ ዲሞክራሲዋንም እያጠናከረች ነው ብለው ነበርና ይህ አባባል ከዚህ ቀደም የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ ፍሪደም ሃውስና ሂዩማን ራይትስ ዋች የኢትዮጵያን ዲሞክራሲ በሚመለከት ይሉት ከነበረው ጋር አይጻረርምን ለሚለው ጥያቄ ጆኒ ካርሰን ኢትዮጵያ የዩናይትድ ስቴትስ ጠንካራ ወዳጅ ናት ሲሉ መልሰዋል።
ኢትዮጵያ የዩናይትድ ስቴትስ ጠንካራ ወዳጅ ሆና ቆይታለች። ካለፈው 10 ዓመት ወዲህ በኢኮኖሚና በማህበረሰባዊ ረገድ ብዙ መሻሻል አሳይታለች። እድገቷም እንደቀጠለ ነው። ሀገሮች በኢኮኖሚ ረገድ እያደጉ ሲሄዱ በፖለቲካዊ ውክልና ረገድም እያሻሻሉ ይሄዳሉ። ኢትዮጵያ በአፍሪካ ቀንድ ወሳኝ ሀገር ናት፣ ለዩናይትድ ስቴትስም ወሳኝ ሀገር ናት። ሀገሮች በፖለቲካ፣ በማህበረሰባዊ፣ በኢኮኖሚያዊ መሻሻላቸው የሚቀጥል መሆኑ ጠቃሚ ነው።
ጆኒ ካርሰን ስለ ጅቡቲ ሲናገሩ ደግሞ አሜሪካ ጅቡቲን በኢኮኖሚ ልማት ተግዳሮቷ ልትረዳ ትችላለች ብለዋል።
ለወጣቶቿ የስራ ዕድል በመፍጠር ረገድ ልትረዳ ትችላለች። ሁሉም ዜጎች የተሻለ የትምህርት ዕድል እንዲያገኙ እንዲሁም ጅቡቲ በመረጋጋት ጎዳና እንድትቀጥል ለማድረግ የምትችልበትን መንገድ በመሻት ረገድ ልትረዳ ትችላለች።
ጆን ኬሪ አፍሪካን ከመጎብኘታቸው በፊት ሽሪላንካ ጎራ ብለው ከመንግስት ባለስልጣኖች፣ ከሲቪል ማህበረሰብ አባላትና ከሌሎች የተለያዩ የማህበረሰብ ተወካዮች ጋር ተገናኝተው ይነጋገራሉ።
ሳምንታዊው ዲሞክራሲ በተግባር ዓለም አቀፉ የመገናኛ ብዙሃን ማዕከል ሲማ እና ብሔራዊ የዲሞክራሲ ተቋም ኤንኢዲ የተባሉ ሁለት ታዋቂ ድርጅቶች ባለፈው ሳምንት ረቡዕ እዚህ በዋሽንግተን ዲሲ አንድ የውይይት መድረክ በጋራ አዘጋጅተው ነበር። ሙሉ ቀን የፈጀውና የፊታችን እሁድ የሚከበረውን ዓለም የፕሬስ ነጻነት ቀን ምክንያት በማድረግ በተካሄደው ውይይት ላይ ጋዜጠኞች፣ የመብት ተሟጋቾችና አንድ አንጋፋ የዩናይትድ ስቴትስ ዲፕሎማት ተገኝተዋል። ሰሎሞን ክፍሌ ተከታትሎታል። ለዲሞክራሲ በተግባር ዝግጅቱ እንዲህ አጠናቅሮታል።
ዓለም አቀፉ የመገናኛ ብዙሃን ማዕከልና ብሔራዊ የዲሞክራሲ ተቋም በጋራ ባዘጋጁት የውይይት መድረክ ላይ በባለጉዳዮቹ የቀረቡ መግለጫዎች ብቻ ሳይሆኑ ከመድረኩ ለቀረቡ ጥያቄዎች መልስ ተሰጥቷል፣ አስተያየቶችም ተደምጠዋል። ውይይቶቹ በሦስት ተከፍለው የቀረቡ ሲሆን ዲጂታል ሚዲያ የአፍሪካን መገናኛ ብዙሃን እንዴት እየቀየረ እንዳለ፣ የምርመራ ጋዜጠኝነት በአፍሪካ ያለው ተስፋና የተደቀነበት አደጋ፣ እንዲሁም ነፃውን ሚዲያ ስለ መረዳትና ዓለም አቀፉ ኅብረተሰብ ምን ማድረግ ይችላል የሚሉ ነበሩ። በውይይቱ የኢትዮጵያ፣ የናይጄሪያ፣ የኮንጎ፣ የሱዳንና የጋምቢያ ጋዜጠኞችና የሰብአዊ መብት ተሟጋቾች፣ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ተወካይን ጨምሮ ከድርጅቶች የሲፒጄና የፍሪደም ሃውስ ተወካዮች ተሳትፈዋል። በዚህ ውይይት የተሳተፉ አብዛኞቹ ማለት እችላለሁ ስለ ኢትዮጵያና መንግሥት ጋዜጠኞችን ለማፈንና ተቃዋሚዎቹን ለመጨቆኛ ይጠቀምበታል ያሉትን የጸረ ሽብር ሕግ ጉዳይ አንስተዋል። የኮሚቴ ቱ ፕሮቴክት ጀርናሊስት ሲፒጄ የአፍሪካ ጉዳዮች ዋና አስተባባሪዋን ሱ ቫለንታይንን ላስቀድም። ድርጅታቸው በዓለም 10 ዋና መንግሥት የዜና ስርጭቶችን በሳንሱር አማካይነት የሚቆጣጠርባቸው ሀገሮችን ስም ዝርዝር በከፊል ባለፈው ሳምንት ይፋ ማድረጉን አንስተው በውይይቱ ወቅት ሲናገሩ እንዲነበር ያሉት
What was interesting I think about the list was that 7 of the 10 most censored countries are also among the 10 worst jailers of journalists in the world. China is currently
አንዱ አስገራሚ ነገር ከአስሩ ሰባቱ መንግስታት የዜና ስርጭቶችን የሚቆጣጠሩአቸው ሀገሮች በዓለም ብዙ ጋዜጠኞችን በማሰር በዋናነት ከታወቁ 10 ሀገሮች ውስጥ መሆናቸው ነው። በሲፒጂ ጥናት መሰረት በሆነ ወቅት ብዙ ጋዜጠኞችን በማሰር ቁጥር 1 ላይ የምትገኘው ቻይና ናት። በአፍሪካ ደግሞ ኢትዮጵያና ኤርትራ ሁለቱም 17 ጋዜጠኞችን አስረዋል። ኢትዮጵያን በተመለከተ ለምን 6ቱን ጦማሪያንና ሌሎች ጋዜጠኞችን እንዳሰረች ለመረዳት ይከብዳል። መንግስቱ የሚለው ሽብርተኝነትን ያራምዳሉ ነው። መንግስት ይህን ክስ የሚያቀርበው ጋዜጠኞችን ለማፈን በመክንያትነት እንዲረዳው ነው።
የሲፒጂዋ የአፍሪካ ጉዳዮች አስተባባሪ ሱ ቫለንታይን በኢትዮጵያ ሳንሱር እንዴት እንደሚሰራ በዚሁ ድርጅታቸው በከፊል ባወጣው ዓመታዊ ሪፖርት ላይ ዘርዝረዋል። በኢትዮጵያ በያዝነው ግንቦት 2007 ለምርጫ ዝግጅት እየተደረገ በመሆኑ ይላሉ ሱ ቫለንታይን፣ መንግሥት የቀሩትን የነጻውን ፕሬስ ህትመቶች ጋዜጠኞቹን በማሰርና ማተሚያና ማከፋፈያ ኩባንያዎችን በማስፈራራት ጨርሶ አዳክሟቸዋል ብለዋል። ዛሬ 90 ሚሊዮን ህዝብ ባላት ሀገር የቀሩት የነጻው ፕሬስ ህትመቶች በጣት የሚቆጠሩ ናቸው ሲሉም አስረድተዋል። ዋና ጣቢያውን እዚህ በዩናይትድ ስቴትስ ያደረገው የመንግስቱ ተቃዋሚ የኢትዮጵያ ሳተላይት ቴሌቪዥን በቀር ሌላ ነጻ ቴሌቪዥን እንደሌለም አብራርተዋል። ኢትዮ ቴሌኮም የተባለው መንግስት የሚቆጣጠረው ቴሌኮሙኒኬሽን ኩባንያም ብቸኛው የኢንተርኔት አቅራቢ በመሆኑ ብዙውን ጊዜ መንግስትን የሚተቹ ድረገጾችን ያግዳል ሲሉ ሱ ቫለንታይን አስረድተዋል። ወደ ዕለቱ ሌላዋ አስረጂ ኢትዮጵያዊት ጋዜጠኛ ስመኝሽ መንገሻ ልለፍ። ውይይቱ ካበቃ በኋላ አነጋግሬያታለሁ። ውይይቱን እንዴት እንዳገኘችው በመግለጽ ትጀምራለች።
ጥሩ ነበር። አብዛኛው ፎከስ ያደረገው ፕሮፌሽን ላይ በዲጂታል ሚዲያ አጠቃቀምና የዲጂታል ሚዲያ አፍሪካ ውስጥ ያለው ዜና በአሁኑ ሰዓት ምን ይመስላል በሚለው ላይ ፎከስ ያደረገ ውይይት ነበረ። ከኢትዮጵያ፣ ከኮንጎ እና ከናይጄሪያ የመጣን ጋዜጠኞች የየራሳችን የሀገራችን ኤክስፔሪንሶች ሼር አድርገናል እና አፍሪካ ውስጥ ሆነን የተለያዩ ኤክስፔሪንሶችን ከነጻነት ከሌለበት እንደኛ ሀገር ካለው ጀምሮ ነጻነትን ደግሞ በኤክስፔሪንስ እያደረጉ በዲጂታል ሚዲያን በተወሰነ መልኩ ሰክሰስፉሊ የተጠቀሙበት ካሉ ሀገሮች እንደ ናይጄሪያ ኤክስፔሪንሶችን ሼር ያደረግንበት ነበር እና ጥሩ ነበር።
እስቲ ስለ ወቅቱ የኢትዮጵያ ሁኔታ ማለት የነጻው ፕሬስ ጋዜጠኞች ለሚገጥማቸው ችግር የምታውቁን አካፊን። ብዙዎቹ በዚህ ውይይት ላይ የተሳተፉ ጋዜጠኞችም አተችተዋል።
ጋዜጠኝነት በጠቅላላው ኢትዮጵያ ውስጥ በተለያየ መልኩና በተለያየ ደረጃ ሲጠቁንና ሲጎዳ የኖረ ሙያ ነው። ራሱ መጀመሪያ ደረጃ ሜንስትሪም ሚዲያው የህትመትና የብሮድካስት ሚዲያውን ኢቨን ራሱ ስናየው ከትምህርት ቤት ጀምሮ የተማሩ ሙያተኞችን ከማግኘት ጀምሮ ሳቅም ጀምሮ የኢንስቲትዩሽኖቹ አቅም አለመደርጀት፣ ጋዜጠኞች በቂ ክፍያ ማይከፈላቸው መሆኑ፣ ከእነዚህ ጀምሮ ጋዜጠኝነትን ደግሞ ቫሊዩን ፕሮሞት አድርጎ ኤቲካል እና የጋዜጠኝነትን ቫሊዎች አውቀው በዛ ቫሊዩ መሰረት የሚሰሩ ጋዜጠኞችን ከማፍራት አንጻር ከዚህ ጀምሮ ጋዜጠኝነት በጣም ወደኋላ የቀረ ሙያ ነው። ከዛ ደግሞ ያንን ሁላ አልፎ ደግሞ በልምድም ይሁን በተለያየ መልኩ ራሳቸው አቅማቸው በሙያው ካላቸው ፍቅር የተነሳ ሙያ ውስጥ የቆዩት ሰዎችን ደግሞ ስናይ ከመንግስት የሚመጣባቸው ጫና እጅግ በጣም ከእለት ወደ እለት ሙያውን ወደ አስከፊ ደረጃ እየመራው የሚገኝ ነው እና በየትኛውም አቅጣጫ ጋዜጠኝነት ነጻ የወጣ ሙያ አይደለም። አሁን ደግሞ በተለይ አሁን ባለንበት አሁን ኤግዛክትሊ ያለንበት ሁኔታ ስንመለከት ከነበረበት በፊት በተለይ ከ2005 ምርጫ በፊት በተወሰነ መልኩ ታይቶ የነበረው የመሻሻል ሁኔታ ከምርጫው በኋላ በጣም እየወረደ ሄዶ አሁን ጥራሽ ሙያውን ኢቨን ፕራክቲስ ማድረግ የሆነ ዴንጀር ውስጥ እንደመግባት ተደርጎ የሚወሰድበት ጊዜ ላይ ደርሰናል። ጋዜጠኛን ማለት በራሱ ብቻ እንኳን የሆነ መጥፎ ነገር ውስጥ የገባ ሰው ተደርጎ ህብረተሰቡ ለጋዜጠኛ የሚያዝንበት ጊዜ ላይ ደርሰናል እና እጅግ በጣም አሳዛኝ ጊዜ
እና እነዚህ አሉ የሚባሉ ችግሮችን ለመፍታት ምን መደረግ አለበት?
አሉ የሚባሉትን ችግሮች ለመፍታት በመጀመሪያ ደረጃ የተወሰነ ሚዲያ ስፔስ ያስፈልጋል። መንግስት በተለይ በነጻ ሚዲያው ላይ ኃይለኛ እያሳረፈ ያለውን በትር በተወሰነ መልኩ አሲስ ማንሳት አለበት። ህጎቹ መላላት መቻል አለባቸው። የጸረ ሽብር ህጉ በተለይ ደግሞ በቀጥታ ጋዜጠኞችን ታርጌት እያደረገ ያለበት ጊዜ ላይ ነው ያለነው እና አብዛኛው ጋዜጠኛ እንደውም ትልቁ ፊሩ በጸረ ሽብርተኛ ህጉ ታርጌት ያለ መሆን ፊር ነው ያለበት። በሱ ምክንያት በጣም ብዙ ሰዎች ሙያውን እንዲለቁ ተገደዋል። በጣም ብዙ ምክንያቱም የሙያ አጋሮቻቸው ወደ እስር ቤት ሲወረወሩ እያዩ ስለሆነ፣ ስለዚህ ህጉ በጣም መላላት አለበት። ከዛ ህጉ ላልቶ የሚያሰራ ሁኔታ አገሪቱ ሲፈጠር ደግሞ ጋዜጠኞች ካፓሲቲያቸው መገንባት አለበት። ትሬኒንጎች ያስፈልጓቸዋል። ኤክስትሪም የሆነውን የአሰራር ዘዴ ትቶ ባላንስድ የሆነ ትክክለኛውን የጋዜጠኝነትን መርሆ የተከተለ ትሬኒንጎች ሊዘጋጅላቸው ይገባል።
ወይዘሪት ስመኝሽ መንገሻን አመሰግናለሁ። የተከበራቸው አድማጮች፣ የኢትዮጵያ መንግስት ብዙ ጊዜ ስለ ጋዜጠኞች ሲናገር ሀገሪቱ ውስጥ በሚጽፈው ወይም በሚያቀርበው ዘገባ ምክንያት የታሰረ ወይም የሚታሰር ጋዜጠኛ የለም በማለት ነው። የጸረ ሽብር ህጉም የሀገሪቱንና ህዝቧን ጸጥታ ለማስጠበቅ ይበጃል ይላል።
በቅርቡ ሊቢያ ውስጥ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን በኢትዮጵያውያን ላይ ያደረሰው የግፍ ግድያ አገር ውስጥና በመላው ዓለም ባሉ ኢትዮጵያውያን ዘንድ ብርቱ ሐዘን፣ ቁጣና ውግዘት ሲሰማ ቆይቷል። በሜዲትሬኒያን ባህር በተገለበጠው ጀልባ በመቶዎች የተቆጠሩ ሰዎች ሕይወት መጥፋቱ፣ በደቡብ አፍሪካ በውጭ አገር ሰው ጥላቻ ላይ የተመሠረተው ጥቃት እና በየመን በጦርነቱ ለተጠመዱት እንድረስላቸው የሚለው ጥሪም ተፋፍሞ ቆይቷል። ይህንኑ በሚመለከት የኢትዮጵያ ሴቶች መብት ማዕከል መግለጫ አውጥቷል። የማዕከሉን ዲሬክተር ዶክተር ማይገነሽ ሽፈራውን ቆንጅታ እያነጋግራለች።
በጣም አመሰግናለሁ። ንግግሬንም ከመጀመሪያ በፊት በሊቢያ ውስጥ በተደረገው ሁኔታ ወንድሞቻችን በተገደሉት ስለ እነሱ ያለንን ሀዘን ለመግለጽ በእኔና በድርጅቱ ስም እፈልጋለሁ። ለቤተሰቦቻቸውም ደግሞ እግዚአብሔር ጽናቱን ይስጣቸው። በጣም መሪር ሀዘን መሆኑም ይገባናል እና ይህን ከተናገርኩ በኋላ ኢትዮጵያ ውስጥ የኢኮኖሚ ችግር አለ። አገሪቷ በጣም በከፍተኛ ደረጃ እየለማች ነው እየተባለ፣ ነገር ግን ይሄ ልማቱ ለሰፊው ሕዝብ ደርሷል ወይ የሚለው ጥያቄ ነው ትልቁ። እኛ እንደምናውቀው ኢትዮጵያ ውስጥ በጣም ኃይለኛ ችግር እንዳለ ነው፣ የኑሮ ችግር ማለት ነው። እና ይሄ የኑሮ ችግር ደግሞ ለሰፊው ሕዝብ በጣም ከባድ ሆኖበታል። እርግጥ ጥቂቶች ሰዎች ጥሩ የተደላደለ ኑሮ ሊኖሩ ይችላሉ፣ ግን በብዛት ያለው የኢትዮጵያ ሕዝብ ግን በችግር ላይ ነው ያለው። በዚህ የተነሳ ሰዎች ራሳቸውንም ለመጥቀም ቤተሰቦቻቸውንም ለመርዳት ስደትን መርጠዋል። ስደት ደግሞ በጣም በጣም አስቸጋሪ ነገር ነው እና ከተሰደዱም በኋላ ደግሞ የሚደርስባቸውን ከዚህ በፊትም በልዩ ልዩ ኮንፈረንስ አስረድተናል። በስቃይ እንዳሉ በአረብ ሀገር በሌላም ሀገር ያሉ ኢትዮጵያውያኖች ደልቷቸው አይደለም የሚኖሩት፣ ሁለት ሶስት ስራ እየሰሩ ለራሳቸውና ለቤተሰቦቻቸው ገንዘብ ለመላክ እና ይሄ ሁሉ የመጣው እንግዲህ አገራቸው ውስጥ ለመኖር ስላልቻሉ ከኢኮኖሚም በላይ ደግሞ ሪሊ ፖለቲካ ጉዳይ ደግሞ ትልቅ ኢሹ ነው። ምክንያቱም ብዙ ሰዎች ደግሞ የሚሰደዱት አገራቸው ውስጥ መብታቸው ስላልተጠበቀላቸው ለመናገር፣ ለመጻፍ፣ ለመሰብሰብ እድል ስለሌላቸው ህገ መንግስቱ ራሱ መንግስት ስላላከበረው ለመብታቸው የተነሱ ሰዎች እስር ቤት እየማቀቁ ናቸው። ጋዜጠኞች እስር ቤት ናቸው። ኢትዮጵያ ውስጥ ስለ መብት መከራከር ኦልሞስት ተከልክሏል። ምክንያቱም የሲቪል ሶሳይቲ ህግ ብዙ ነገሮችን አቅቧል እና የተሻለ ነገር ይኖር ይሆናል ብሎ ነው ከሀገሩ የሚወጣው።
መንግስት በአንጻሩ በተለይ እነዚህ በአይሲስ የተገደሉት እና በደቡብ አፍሪቃም የደረሰው በተለይ በየመንም እንደዚሁ በብጥብጡ ምክንያት ለአደጋ የተጋለጡትን ሰዎች አስመልክቶ ወደ ሀገር ቤት መመለስ የሚፈልጉትና በልማት ተካፋይ ለመሆን የሚሹትን ለማምጣት ዝግጁ ነን እያለ ነው
መንግስት። እንግዲህ ይሄ ነገር እኮ አሁን አንዳንድ ጊዜ ይገርመኛል፣ በጣም ትልቅ ነገር ካልመጣ እንደነግጡ ይሄ የአረብ ሀገር ያሉ ኢትዮጵያውያኖች ወንዶችም ሴቶችም ስቃይ እኮ የቆየ ነው። የእኛ ድርጅት እንኳን ከተመሰረተ ጀምሮ ቀዳሚ አድርገን የወሰድነው የዚሁኑ ጉዳይ ነው እና ብዙ ሰዎች በስቃይ ላይ ነበር የሚኖሩት። ራሳቸውን የሚገሉ አሉ፣ በሽተኞች ሆነው የወጡ አሉ፣ በየሀገሩ በስቃይ ስለደረሰባቸው። መንግስት ለነኚ ሰዎች ለዜጋው ወጭ አገር ላሉ ዜጋዎች ያረጋላቸው ነገር የለም እና እንደውም ለኛ ሪፖርት እንደሚደርሰን ኤምባሲው አይረዳቸውም እና እነኚ ይሄ የቆየ ነገር ነው። በሁለተኛ ደረጃ ደግሞ ምን አይነት ስራ ነው የተዘጋጀላቸው? The same thing ከሳውዲ አረቢያ እኮ የተመለሱ ኢትዮጵያውያኖች እንደገና በሌላ መንገድ ወጥተዋል ከሀገራቸው። እሱ ራሱ የሳውዲ አረቢያ የተመለሱ ጊዜ የነበረው ጭቅጭቅ ከመንግስት ጋር ይሄ ነበር። ህዝባችሁን ሲሰቃዩ እንዴት አድርገው ኤምባሲ ሊረዳ እንዳልቻለ እና አሁን ተመልሶ ሲመጡ ደግሞ ምን አይነት ስራ ነው ያለው? እሱ ነው የስደተኞቹ ጥያቄ። እኛም ጋር የሚደርሰን እሱ ነው። እርግጥ በስቃይ ላይ ያሉት ሰዎች በተለይ በሊቢያ በየመን በግድ መውጣት አለባቸው፣ ግን የእነሱ ፈቃድ ነው የት እንደሚሄዱ። አቋምኛ ልንወስድ አንችልም ይግቡ አይግቡ ብለን። እኛ አቋማችን የሰብአዊ መብት መጠበቅ አለበት፣ እነኝ ኢትዮጵያውያኖች መብት በያለበት መጠበቅ አለበት የሚለው ነው። ግን ከእነሱ እንደምንሰማው ነው በችግር የወጣ ህዝብ ነው። እኔ እኮ ተሰድጄ የወጣሁት እናትና አባቴ ልረዳ እህቶቼን ወንድሞቼን ልረዳ እንደዚህ ስቃይ ደርሰብኝ ነው የሚሉት። አንዳንዶቹ ደግሞ ራሳቸው ቤተሰቦቻቸው በልጅነታቸው ናቸው የላኳቸው ገንዘብ እንዲያመጡ እና እነኚህን ሰዎች ተመልሳችሁ ግቡ ለማለት እኛ አንችልም። ግን ባሉበት አገር ህጉ እንዲስተካከልላቸው። የሌላ አገር ሰዎች እኮ ይሄን ያደርጋሉ። የባንግላዴሽ የፊሊፒኖ ሰዎች መንግስታቸው ነው የሚከራከርላቸው። አሁን አለም የተለወጠችበት አገር ነው። ሁሉ ሰው በየሀገሩ እየሄደ ነው የሚሰራው። ለምን ወጡ አንልም እኮ እኛ ራሳችን ወጥተናል። ግን ያለንበት አገር የእኛን መብት የሚያስጠብቅ አገር ነው። መብት የማይጠበቅበት ሀገር ግን ኤምባሲያችን ማስጠበቅ አለበት የእኛን መብት። የሊቢያ ጉዳይ ደግሞ ሪሊ አሁን አዲስ የመጣ ነገርም አይደለም።
ሊቢያም የመንም በጣም አደገኛ ሁኔታ ነው።
ሊቢያ የሰው እንትናቸው ኩላሊታቸው እየተቆረጠ እየተሸጠ ይሄን ሁሉ የተሰማ ነገር እኮ ነው፣ የቆየ ነገር ነው። የመን ሳውዲ አረቢያ ያስወጣች ጊዜ ጀምሮ ሳውዲ አረቢያና የመን ቦርደር ላይ ብዙ ኢትዮጵያውያን በረሃ ውስጥ ቁጭ ብለዋል እየጮሁ ናቸው። እርግጥ አሁን ደግሞ ጦርነቱ ስለመጣ በጦርነቱ ምክንያት ደግሞ ሌላው ሀገር ህዝቡን ሲያስወጣ እነሱ እዛ እየተጽቅድት ብላሉ ነው ያሉት። እና ይሄ ሁሉ አለ። እኛ አንድ ትንሽ ድርጅት ለማድረግ የምንችለው ይሄንን ብሶታቸውን ለዓለም በዓለም ደረጃ ማሰማት ነው አንድ ትልቁ ነገር። እና ያ ደግሞ ምናልባት ምላሽ ያገኝ ይሆናል በማለት ነው።
በጣም አድርጌ አመሰግናለሁኝ ዶክተር ማይገነት።
አድማጮች ከሰኞ እስከ አርብ በየለቱ ከምሽቱ 1 እስከ 1 ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና
ከዚህ በላይ ምን ሊመ